በኢትዮጵያ ሰዎችን አስገድዶ የመሰወር ሁኔታ አሳሳቢ ሆኖ መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። በአዲስ አበባ በመንግስት ኃይሎች ተወስደው ያሉበት ሳይታወቅ መደበኛ ባልሆነ ቦታ እንዲቆዩ ተደርገዋል የተባሉ ሰዎችን በተመለከተ ዛሬ ሪፖርት ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው አንድ ዓመት ጊዜ ውስጥ 52 ሰዎችን የተመለከቱ አቤቱታዎችን መመርመሩን አስታውቋል። ከነዚህ ውስጥ 44 ሰዎች ከአንድ እስከ 9 ወር ድረስ በተለያዩ መደበኛ ባልሆኑ ቦታዎች ከቆዩ በኋላ መለቀቃቸውን አመልክቷል። እስካሁን ያሉበት ከማይታወቁ ግለሰቦች መካከል የአንዱ ባለቤት ለአሜሪካ ድምጽ በሰጠችው አስተያየት ከተያዘበት ጊዜ ጀምሮ ለስድስት ወራት ባለቤቷን ለማፈላለግ ብትሞክርም ያለበትን ማወቅ እንዳልቻለች ተናግራለች። ከሁለት ልጆቿ ጋር ለችግር በመጋለጧ ቤተሰቦቿን ተጠግታ መኖር እንደጀመረችም ገልጻለች። በአስገዳጅ ሁኔታ ተይዘው ያሉበት ሳይታወቅ ቆይተው ከተለቀቁት ሰዎች መካከል ገንዘብ ከፍለው የተለቀቁ ስለመኖራቸው የተናገሩት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ሪጅን ዳይሬክተር ሰላማዊት ግርማይ ችግሩ አሳሳቢ በመሆኑ መንግስት ተገቢውን ትኩረት እንዲሰጠው ጠይቀዋል። ኬኔዲ አባተ ዝርዝሩን ያሰማናል።
በኢትዮጵያ የተለያዩ አካባቢዎች በተለይም በአዲስ አበባ ከተማ እንዲሁም በአማራና በኦሮሚያ ክልሎች ሰዎችን አስገድዶ የመሰወር ሁኔታና ያሉበት ሳይገለጽ በተራዘመ እስር ሁኔታ ውስጥ የማቆየት ድርጊት አሳሳቢ ሆኖ መቀጠሉን በተደጋጋሚ የገለጸው ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው አንድ ዓመት ጊዜ ውስጥ በአዲስ አበባ ያደረገውን የምርመራ ሪፖርት ይፋ አድርጓል። ኮሚሽኑ ዛሬ ረቡዕ ጥቅምት 13 ቀን ባወጣው ሪፖርት በተለይም ከሐምሌ ወር 2015 ዓ.ም ጀምሮ በመንግስት የጸጥታ ኃይሎች ተወስደው ያሉበት ቦታ ሳይታወቅ የቆዩ መሆናቸው የተገለጸ ከ52 በላይ የሆኑ ሰዎችን የተመለከቱ አቤቱታዎችን መመርመሩን አስታውቋል። ከነዚህ መካከል ይህ ሪፖርት እስከወጣበት ቀን ድረስ 44 ሰዎች ከአንድ ወር እስከ 9 ወር በተለያዩ መደበኛ ባልሆኑ ቦታዎች ከቆዩ በኋላ መለቀቃቸውን ስለማረጋገጡም ኮሚሽኑ አስታውቋል። አሁንም ያሉበት ሳይታወቅ ያስገድዶ መሰወር ሁኔታ ውስጥ ከሚገኙት መካከል መንበረ ቸኮል የተባሉ የግንባታ ባለሙያ መሆናቸው የተገለጸ ግለሰብ ይገኛሉ። የ7ና የ4 ዓመት ዕድሜ ያላቸው ሁለት ሕፃናት ልጆች አባት የሆኑት ግለሰቡ ግንቦት 9 ቀን 2016 ዓ.ም በአዲስ አበባ ከተማ ልዩ ስሙ ሰፈራ ተብሎ ከሚጠራው አካባቢ በጸጥታ አካላት ከተወሰዱ በኋላ እስካሁን ያሉበት ቦታና ሁኔታ እንደማይታወቅ የኢሰመኮ ሪፖርት አመልክቷል። ባለቤታቸው አብዮት ወልደ ማርያምም ይህንን አረጋግጠውልናል።
ከስራ መጥቶ ከጓደኞቹ ጋር ፑል ቤት እያለን እናትጠለጋለን ስለው ሁለት ሲቪልና አንድ የመከላከያ ልብስ የለበሱት ያው በቃ ይዘው ሄዱ። የትም ወደ ስልኩንም ሲሞከር ስልኩም አይሰራም። እስከ አሁን አባድረስ ያገኘነው መረጃና ያገኘነው ነገር የለም እና ወዲያው ለጋር ኩባያ መስጠት ነበረ። ከዛም እሱ አሉ ለቴክሲ ላኩ። ቴክሲ ደግሞ አቅማችን በላይ ነው ብላ እዚህ ሶስተኛ እና ሶስተኛ ነው የምንለው አሁን መካከላዊ ነው የሚመስለኝ የሚባለው። ያው ምንም ያገኘነው ነገር የለም። አሁን ደግሞ ከቅዳሜ ጀምሮ እስካሁን አሳድረስ ስልኩ ክፍት ነው፣ ዝግ ነበረ። እስካሁን ድረስ በቃ በተለያየ ስልክ ስንደውል ያው ቤተሰቦቹ ብሌን ስንጨቀጭቅ በመከራ ጠንቅጠን ሲያነሱ ደግሞ አሁንም ተስፋ አልቆረጣችሁም ወይ ነው ለማለት።
የቤተሰቡ አስተዳዳሪ ባለቤታቸው እንደነበረ የገለጹት ወይዘሮ አብዮት በአሁኑ ወቅት ለችግር በመጋለጣቸው ከነ ልጆቻቸው ቤተሰብ ጋር ተጠግተው እንደሚኖሩም ተናግረዋል።
ተዳደረው በሱ ነው ለመተዳደር የሚለኝም አሁን ያው አልኩ ከአቅም የበላ ሲሆን ቤተሰብ ጋር ቅደኝነት መጣ። ልጆቹ እንጂ ምን ማድረግ አልችልም። ያሁ ክራይ ቤት ነው ቤቴ ሰርቶብኛል። የዛሬ 2 ዓመት ቤቴ ሰርቶ ተከራይተን አብረን ነበር ሰፈራ የምንኖር ነበር። አሁን በቃ ከአቅም የበላ ሲሆን ከምስተርም ጀምሮ ልጆቹን ትምህርታቸው እንዳይስተጓጎል ትራንስፖርትም አተመላልሽ ማስተማር አልችልም። አንድ ቤተሰብ ጋር መጥቼ ልጆቹ ዘይዘን ተናቸው አስገባኋቸው ጠንስተኛ ፍቅረት
በተለያየ መደበኛ ባልሆኑ ቦታዎች ወይንም ያሉበት ሳይታወቅ በተራዘመ እስር ሁኔታ ቆይተው የተለቀቁ ካላቸው ሰዎች መካከል የተወሰኑት ስለ ቆይታቸው የሰጡትን አስተያየትና የደረሰባቸውን የሰብአዊ መብቶች ጥሰቶችም ኮሚሽኑ በሪፖርቱ አካቷል። ተጎጂዎቹ በአብዛኛው ሰሌዳ በሌላቸው ተሽከርካሪዎችና በታጠቁ ሲቪል ወይንም የደንብ ልብስ በለበሱ የጸጥታ አካላት ተገቢውን የህግ ስነ ስርዓት ባልተከተለ ሁኔታ በግዳጅ የተያዙ መሆናቸውንና በእ እስር የቆዩበትን ቦታ የማያውቁ በቂ ምግብና ውሃ የማይቀርብላቸው የነበሩ እንዲሁም ለየብቻቸው ተለይተው ተይዘው የቆዩ መሆናቸውን ስለማስረዳታቸው ተጠቅሷል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ዲሬክተር ሰላማዊት ግርማይ ስለ ምርመራው ግኝት አብራርተዋል።
ከተለቀቁም በኋላ ሆነ በዛው ሁኔታ ውስጥ ይያሉ በቤተሰብ በተለይ ለከፍተኛ ስለልቦና ጫና ይጋለጣሉ። በተለይ ልጆች አሏቸው ሲሆኑ በጣም ከፍተኛ የሆነ የቤተሰብ ቀውስ ይፈጠራል ማለት ነው። ስለዚህ ከተለቀቁም በኋላ ደግሞ ከሁሉም ተደጋጋሚ ለኛ የሚቀርቡ ቅሬታዎች ምንድናቸው? የቤተሰብ እንዲጎበኛቸው ተፈቅዶ እንደማያውቅ እንደዚሁም ደግሞ ተገቢ የሆነ የምግብም ሆነ የንጽህና አጠባበቅ አቅርቦት ያለበት ቦታ ወጭ እንዳልሆኑ ያያዛቸውም ደግሞ በጣም ከባድ ለሆነ የጤና እክል ሲያጋልጣቸው የቆየ መሆኑንና በዛም የተነሳ ለተለያየ የስነ ልቦና ቀውስ በመሄዳቸው አብዛኞቹ በተለይ ከተለቀቁ በኋላ ከቤተሰቦች የሚደርሰን መረጃ ወደ ጸበል እንደዚሁም የማረጋጋት ሂደቶች ውስጥ እንደሚሄዱ ማለት ነው።
ተይዘው የቆዩበትን ሁኔታ በተመለከተ ለኮሚሽኑ ገለጻ አደረጉ ከተባሉ ግለሰቦች መካከል ከነሐሴ 27 ቀን 2015 ዓ.ም ተመረጥ ጀምሮ ከ7 ወራት ቆይታ በኋላ የተለቀቁት አቶ መቼም ጌታ አንዷለም ለ7 ወራት አካባቢ ተይዤ ስቆይ በቦታው በአጠቃላይ ወደ 60 የሚጠጉ ሰዎች ተይዘው እንደነበር ተመልክቻለሁ። ለአንድ ወር ከ20 ቀናት ለብቻ የተለየቼ ታስሬ የነበረ ሲሆን መረጃ አውጣ በሚል ድብደባ ተፈጽሞብኛል ማለታቸው ተጠቅሷል። በተጨማሪም መረጃ ያላቸው ተብለው የሚጠረጠሩ ሰዎች በቅጥር ግቢ ውስጥ በሚገኝ ህንጻ ምድር ቤት ውስጥ ይታሰሩ እንደነበር መመልከታቸውን ስለመናገራቸውም እንዲሁ ተሰውረው በነበሩበት ጊዜ ድብደባ የተፈጸመባቸው ሌሎችም መኖራቸውን የኢሰመኮ ሪፖርት ያመለክታል። ድርጊቱ እጅግ አሳሳቢ ነው የሚሉት የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ ከሰብአዊ መብት ጥሰቶች በተጨማሪ ለመለቀቅ ገንዘብ የከፈሉ ተጎጂዎችም መኖራቸውን ገልጸው መንግስት ተገቢውን እርምጃ ሊወስድ እንደሚገባ መክረዋል።
እንግዲህ ያስገድዶ መሰወር ሁኔታን የሚያቋቁሙ ሁኔታዎች እጅግ በጣም አሳሳቢ የሚያደርጋቸው በቀጥታ ከሚደርስባቸው የሰብአዊ መብቶች ጥሰት በተጨማሪ በቤተሰቦቻቸው ላይ የሚደርሰው ማህበራዊ፣ ኢኮኖሚያዊ እንደዚሁም የስነ ልቦና ጉዳት እጅግ አስከፊ ነው። በተያዙበት ሰዓት እንግዲህ ቤተሰብ በጣም ለብዙ አይነት ጭንቀት በሚዳረግበት ጊዜ የተለያዩ ቦታዎች የኛንም ኮሚሽን ጨምሮ እየሄደ ለመጠየቅ ይሞክራል። መደበኛ የሆኑ ቦታዎች ላይ ማለት ነው። እዛ በሚያጧቸው ጊዜ በጣም እንግዲህ ከመጨነቅ የተነሳ ደግሞ የተያዙበት ቦታ ላይ በራሳቸው ፍንጭ ሲያገኙ እነዚህ ጸጥታ አካል አባላት የሆኑ ሰዎች የተለያየ ገንዘብ ጥያቄዎች በመጠየቃቸው ብዙ ሺዎች ብሮች እየከፈሉ ቤተሰብ አባላቶቻቸውን እንዳስለቀቁ መረጃ ይሰጡናል ማለት ነው። ይሄ ኮሚሽኑ በጣም አሳሳቢ መሆኑን ያገኘዋል። ስለዚህ ይሄ ነገር በጣም አሳሳቢ መሆኑን መንግስት ትኩረት ሰጥቶ የተለያዩ ጸጥታ አባላት መደበኛ ባልሆኑ መዋቅርም ሆነ በህግ ያስጣቸው ተቋማት ሰዎች በቁጥጥር ስር የሚያውሉበትን መንገድ በማጣራት ተጠያቂነት ሊያረጋግጡ ይገባል፣ በአፋጣኝም ሊቆም ይገባል ብሎ ነው ኮሚሽኑ የሚያሳስበው ማለት ነው።
በዚህ ጉዳይ ላይ ከተለያዩ የመንግስት የአስተዳደርና የጸጥታ አካላት በስልክ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ስልካቸው ጥሪ የማይቀበል ሲሆን የፌደራል ፖሊስ ኮሚሽን እና የአዲስ አበባ ፖሊስ ኮሚሽን ቃል አቀባዮች ደግሞ ለስልክ ጥሪ ምላሽ አልሰጡም። ኢሰመኮ በበኩሉ በመንግስት የጸጥታ አካላት ተወስደው ያሉበት ቦታ ሳይታወቅ የቆዩ ሰዎችን ሁኔታ በተመለከተ ከሚመለከታቸው የጸጥታ አካላት ጋር በመነጋገር ላይ መሆኑን አመልክቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።